ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ማዕከላዊ ተዘጋ። ከዚህ ቀደም የታሰሩ በዚህ ላይ አስተያየት አላቸው።
ማዕከላዊ ግድግዳና ሰው አይደለም ሰው የሚያሰቃየው፣ ሰዎቹ ናቸው። የሰዎቹ አይምሮ ቢለወጥ ነው እንጂ ቤቱ ቢዘጋም ባይዘጋም መዘጋቱ ደስ ይላል። ግን ሰዎቹ አመለካከታቸው ቢቀየር
ይሄ ሊቆም የሚገባው ሰዎች የሚተገብሩ ተግባራቸው ነው ሊቆም የሚገባው እንጂ ከቤቱ አይደለም ችግሩ። ቤቱ በግብግት ማዕከላዊ ሲባል በጣም ብዙ ነገሮች ብዙ ስሜቶችን ይጭራል። ቤቱ ሳይሆን መቀየር ያለበት ሰዎች ናቸው። እንትማት ያለባቸው ስራቸውን ይሄን ነገር ይሄን ድርጊቴን አስተቃቂ ተግባር ማቆም ያለባቸው ያንን ተግባር የሚፈጽሙ አካላት ነው ማቆም ያለበት።
ወይዘሪት ጫርቱ ታከለና ወይዘሪት ንግስት ይርጋን ነው የሰማችኋቸው። ሁለቱም በዚሁ በማዕከላዊ እስር ቤት የስቃይ ምግባር እንደተፈጸመባቸው የተናገሩ ናቸው። ዝርዝሩን በእለቱ አብይ ርዕስ እናቀርባለን።
የመናገር ነጻነት በእጅጉ የተገደበ ነው። ሰው መናገር ቅሬታው መግለጽ አይችልም። ክልላችን እንደዚህ እንደ ዛሬው አይነት ጥሩ ሁኔታ ላይ ኖሮ አያውቅም። የአብዱላህ ክሶች መሰረት የላቸውም። የመናገር ሙሉ ነጻነት አለ፣ ህግ ይከበራል፣ ዴሞክራሲ አለ።
የቀደሙት አቶ አሊ መሐመድ አብዲ የሶማሌ ክልል ምክር ቤት አባል፣ እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ አብዱረዛቅ ኤልሚ የክልሉ ፕሬዝዳንት አማካሪ ናቸው። ዝርዝር ዘገባውን በትንታኔ መጽሔት ክፍለ ጊዜ እናቀርባለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅርብሮችን ይዘን ከዛሬ አርብ መጋቢት 28 2010 ዓ.ም ስርጭታችን ጋር አስተናጋጆቻችሁ አዳነች ፍስሐዬና
አሉላ ከበደንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ራም ማክሊን ጋር አብረናችሁ እስከ ምሽቱ 4 ሰዓት እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና።
አንድ የአፍሪካ እዝ ያወጣው መግለጫ ትላንት በመካከለኛው ጁባ ክልል በምትገኘው ጅልብ ከተማ ላይ በተከፈተው ጥቃት 3 የአልሸባብ አማጽያን ተገድለው ከባድ መሳሪያ የደገነ ተሽከርካሪ ተደምስሷል ይላል። በጥቃቱ የተጎዱ ሲቪሎች እንደሌሉ የአፍሪካ ኮማንድ ገልጿል። የአካባቢው ነዋሪዎች በገለጹት መሰረት የተደመሰሰው ተሽከርካሪ ዙ የተባለ በሶቪየት ህብረት ዘመን የተሰራ ጸረ አይሮፕላን መሳሪያ ነበር የደገነው። የአፍሪካ ኮማንድ ወይም እዝ በአልሸባብ ላይ 8 ጥቃቶች ማካሄዱን ተናግረዋል። የዩናይትድ ስቴትስ ወታደራዊ እንቅስቃሴዎችን በቅርብ የሚከታተሉ ጠበብት ግን የአፍሪካ እዝ 3 ተጨማሪ ጥቃቶች ማካሄዱን መዝግበዋል።
የደቡብ ሱዳን ምክትል ፕሬዚዳንት ጄምስ ዋኒ ላጋ ቃል አቀባይ ህዝቡን በማሰቃየት ላይ ያለውን መንግስት ማገልገል መቀጠል አልችልም በማለት ስራ እንደለቀቁ ታወቀ። ዴቪድ ማይን ድንግት በመጥፎ የመንግስት ፖሊሲዎች ሳቢያ ባለፈው ሳምንት ስራውን እንደተውት ነው በአሜሪካ ድምጽ ለሚያገለግለው የደቡብ ሱዳን ፕሮግራም የተናገሩት። 2 አለቆችን የማገለግል መስዬ ብቀርብ ግብዝነት ይሆንብኛል ነው ያሉት። ህዝቡን የሚያሰቃየውን መንግስትና በመንግስት የሚሰቃየውን ህዝብ የማገልገል ወይም የማገለግል መስዬ ለመቅረብ አልችልም ሲሉ አስገንዝበዋል።
የቀድሞው የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ በሙስና ክስ ዛሬ ፍርድ ቤት ቀርበዋል። የቀረቡት ለአጭር ጊዜ ቢሆንም ከስልጣን ከተሰናበቱ 2 ወራት ባልሞላ ጊዜ ለፍርድ መቅረባቸው ራሱ የጉልህነት ቦታ ያገኛል። እሳቸው ግን ጥፋተኛ መሆኔ እስከ ተረጋገጠበት ጊዜ ድረስ ከተመሰረተብኝ ክስ ንጹህ ነኝ ብለዋል። የፍርድ ሂደቱ እስከ መጪው ሰኔ ወር ድረስ እንዲተላለፍ ተወስኗል።
የፕሬዚዳንት ትራምፕ አስተዳደር በ38 ሩሲያውያን ግለሰቦችና ኩባንያዎች ላይ መጠነ ሰፊ ይዘት ያላቸው ማዕቀቦችን እንደሚጥል ዛሬ አስታወቀ። እርምጃው የተወሰደው ሩሲያ በዓለም ደረጃ ለምታካሄደው ጎጂ እንቅስቃሴ ምላሽ ነው ሲሉ ከፍተኛ የትራምፕ አስተዳደር ባለስልጣናት ጠቁመዋል። ማዕቀቡ በ7 የሩሲያ ኦሊጋርኮች ላይ ይጣላል። ኦሌግ ደሪፓስካ የተባሉ የግዙፍ አሉሚኒየም ኩባንያ ባለቤትና የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቅርብ ወዳጅም ይገኙባቸዋል። 12 የነሱ ኩባንያዎችንም ማዕቀብ ይጣልባቸዋል ተብሏል። 17 ከፍተኛ የሩሲያ ባለስልጣናት የሩሲያ መንግስት የመሳሪያ ንግድ ኩባንያም ኢላማ ሆነዋል። የአሜሪካ ባለስልጣናት እንደሚሉት ማዕቀቡ ለአንዱ ኩነት የተሰጠ ምላሽ ሳይሆን የሩሲያ መንግስት በአለም ደረጃ ለሚፈጽመው ጎጂ ተግባር ነው ተብሏል።
አድማጮች ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩናይትድ ስቴትስና በቻይና መካከል የሚካሄደው የንግድ ጦርነት ልፈፋ ተባብሷል። ፕሬዚደንት ዶናልድ ትራምፕ ዛሬ ተጨማሪ የ100 ቢሊዮን ዶላር ቀረጥ በቻይና እቃዎች ላይ ለመደንገግ ዝተዋል። ቻይና በበኩሏ ዩናይትድ ስቴትስን ባላት ኃይል ሁሉ እንደምትታገል በመግለጽ አስጠንቅቃለች። ቻይና በቦለቄና አነስተኛ አይሮፕላን የመሳሰሉትን የአሜሪካ እቃዎች ላይ የ50 ቢሊዮን ዶላር ቀረጥ ልትደነግግ እንደምትችል ካስታወቀች በኋላ የዩናይትድ ስቴትስ የንግድ ተወካዮች በቻይና እቃዎች ላይ ተጨማሪ ቀረጥ ለመጣል እንዲያስቡ መመሪያ መስጠታቸውን ትራምፕ ትላንት ተናግረዋል።
የደቡብ ኮሪያ ፍርድ ቤት የቀድሞዋን ፕሬዚዳንት ፓርክ ጊየንሄንን በሙስናና በስልጣን መባለግ ክስ የ24 ዓመታት እስራት በየነባቸው። የሶል ማዕከላዊ ወረዳ ፍርድ ቤት ፓርክን የከሰሰው ጉቦ በመቀበል ስልጣንን ያላግባብ በመጠቀምና በሌሎችም ጥፋቶች ነው። ፓርክ በእስራቱ ላይ የ16 ሚሊዮን ዶላር ቅጣትም ተበይኖባቸዋል። የቀድሞ የደቡብ ኮሪያ መሪ ግባኝ ለማለት የአንድ ሳምንት ጊዜ ተሰጥቷቸዋል። ፓርክ ጥፋተኛ አይደለሁም ሲሉ በተደጋጋሚ ተናግረዋል። የፖለቲካ በቀል ሰለባ ነኝ ይላሉ።
በመጨረሻም በእስራኤል የጋዛ ሰርጥ ወሰን ላይ ዛሬ በተነሳ ግጭት ቢያንስ አንድ ፍልስጤማዊ ተገድሎ ሌሎች 40 ሰዎች ቆስለዋል። ግጭቱ የተፈጠረው ከአንድ ሳምንት በፊት በዚያው አካባቢ ተካሂዶ በነበረ ህውከት የበረታበት የተቃውሞ እንቅስቃሴ 19 ፍልስጤማውያን በእስራኤል ወታደሮች መገደላቸውን ተከትሎ ነው። ሪፖርተራችን ሮበርት በርገር ከኢየሩሳሌም ዘግቧል። ሰለሞን አባተ ያቀርበዋል።
በሽፎች የሚቆጠሩ ፍልስጤማውያን ወደ ጋዛ ወሰን አካባቢ መግረፋቸውና እዚያ ሲደርሱም የእስራኤል ወታደሮች ከኃይል ጋር እንደተቀበሏቸው ነው የተዘገበው። ሰልፈኞቹ የድንበሩን አጥር እንዳይጥሱ ለማቆም በሚል ወታደሮቹ አስለቃሽ ጋዝ፣ የጎማ ጥይቶችና የእውን የእርሳስ ጥይቶች ተኩስ ከፍተውባቸዋል። ተቃዋሚዎቹም አጥሩ አጠገብ ጎማ አቃጥለው አካባቢውን በድቅድቅ ጢስ አጥነውታል። ጎማዎቹን ያቃጠሉት የእስራኤል አልሞ ተኳሾችን እይታ ለመጋረድ አስበው መሆኑን ከሰልፈኞቹ አንዱ አልትራምሲ ሰይድ ነው ለቪኦኤ በአረብኛ የሚናገረው። ይሁን እንጂ እርሱ መሞት እንደማይፈራ ገልጿል። በሌላ በኩል ግን ያንን አጥር መጣስና ፍልስጤማውያን አቋርጠው እንዲጎርፉ መንገድ መክፈት በትዕግስት የማይታይ ቀይ መስመር መጣስ ነው ሲል የእስራኤል መንግሥት አስጠንቅቋል። የእስራኤል የመከላከያ ሚኒስትር አቪግዶር ሊበርማን ናቸው። እነዚህ የተቃውሞ ሰልፎች ነገር ፍለጋ ናቸው ነው የሚሉት። ያችን አጥር የሚጠጋ ሕይወቱን ለማጣት የወሰነ ነው ብለዋል። እስራኤል እንዲህ አይነቶቹ አንዳች ትጥቅ ባልያዙ ሰልፈኞች ላይ የምትወስዳቸው እርምጃዎች ከመጠን ያለፈ ኃይል ነው ሲሉ የተባበሩት መንግሥታት ድርጅት፣ የአውሮፓ ኅብረትና የሰብአዊ መብቶች ተሟጋች ቡድኖች እያወገዙ ሲሆኑ ሁኔታዎቹ እንዲጣሩ የሚያቀርቧቸውን ጥያቄዎችም እስራኤል ውድቅ አድርጋለች። ፍልስጤማውያኑ ስደተኞች እስራኤል ውስጥ ወዳሉ የመኖሪያ አካባቢዎች የመመለስ መብት እንዳላቸው በመግለጽ እየታገሉ ናቸው። በየሳምንቱ እየተደረጉ ያሉት ሰልፎች እስከ እስራኤል መንግሥት ምስረታ 70ኛ ዓመት ክብረ በዓል እንደሚቀጥል ተነግሯል።
አድማጮች የምሽት ዜናችን እዚህ ላይ ተጠናቀቀ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
መከላከያ መሰማራቱ ለእኔ ከህዝብ የወጣ መከላከያ ነው። መከላከያው ለመንግስት ብቻ የወገነ መከላከያ አድርግ ያልወስደውም ህዝባዊ መከላከያ ነው እና ለህዝብ ደግሞ እልቂት የሚፈርጅ ወይም ደግሞ ለእልቂት የተነሳ ለመንግስት ብቻ የሚወግን መከላከያ አይደለም።
ገብረ መድህን መዝገበ ይባላሉ። በአክሱም ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነቶች መምህር ናቸው።
የሲቪክ ትምህርት ከሰላማዊ ህዝብ ጋር ያለው ግንኙነት መብት ካላቸው የኢትዮጵያዊ ዜጎች ጋር የሚደረገው ግንኙነት በምን አይነት መልኩ እንደሆነ መማር አለባቸው። ጠላትን አይደለም የሚወጉት የኢትዮጵያ ህዝባቸው ጋር ያለውን ጸጥታና ወይም ደግሞ ተፈጥሮ አደጋ በደረሰበት ሁኔታውን ለማረጋጋት የሚሰማሩት። ስለዚህ ስነ ስርዓት አለው።
ሻለቃ ዳዊት ወልደ ጊዮርጊስ በወታደራዊ አስተዳደር ዘመን የውጭ ጉዳይ ሚኒስትርና የእርዳታ ማስተባበሪያና የማቋቋሚያ ኮሚሽነር፣ ከዚያም ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ የነበሩ የህግ ምሁር ናቸው። በምሽቱ ለጥያቄው መልስ በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ።
የፌዴራል የወንጀል መመርመሪያ ማዕከል ወይም በተለምዶ ማዕከላዊ ተብሎ የሚጠራው እስር ቤት ዛሬ መዘጋቱን የሀገር ውስጥ የመንግስት መገናኛ ብዙሃን ዘገቡ። በዘገባውም በማዕከሉ እየተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት ተዛውረዋል ብለዋል። በዚህ እስር ቤት ውስጥ ከዚህ ቀደም ታስረው የተለያየ የስቃይ ድርጊት ተፈጽሞብናል የሚሉ እስረኞች ግን ማዕከላዊ መዝጋት ሳይሆን የስቃይ ተግባሩን ማቆም ነው የበለጠ ጥቅም የሚሰጠው ይላሉ። በእስር ቤት የተሰቃዩ ሰዎችን ወደ ሌላ ቦታ እያዛወሩ እስር ቤቱን መዝጋት ብቻ ምንም ለውጥ የለውም ነው ያሉት። በሌላ በኩል ከአዲስ አበባ ውጭ ባሉ የተለያዩ ከተሞች ተቋርጦ የነበረው የሞባይል ኢንተርኔት አገልግሎት ስራ መጀመሩን ነዋሪዎች ገልጠዋል። ጽዮን ግርማ ሁለቱንም ተከታትላ ተከታዩን አጠናቅራለች።
ከሶስት ወራት በፊት ለ17 ቀናት ስብሰባ አድርጎ የነበረው የኢህአዴግ ስራ አስፈጻሚ ባስተላለፈው ውሳኔ መሰረት የማዕከላዊ እስር ቤት መዘጋቱን የሀገር ውስጥ መገናኛ ብዙሃን ዛሬ ዘግበዋል። ውሳኔው በተላለፈበት ወቅትም ማዕከላዊ ወደ ሙዚየምነት እንደሚቀየር መገለጹ ይታወሳል። በዚህ ውሳኔ መሰረት ካለፈው አመት መጨረሻ ጀምሮ በማዕከላዊ አገልግሎት ይሰጡ የነበሩ ቢሮዎች ካሳንቺስ ወደሚገኘው አዲስ ቢሮ መዛወራቸውን ዘገባው ያመለክታል። በማዕከላዊ የተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት መዛወራቸውም ተገልጿል። የዚህን ውሳኔ ይፋ ያደረጉት የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ማዕከላዊን ሲጠቅሱት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ብለው እንደነበር ይታወሳል። በወቅቱም እስር ቤቱ ዛሬም ድረስ የማሰቃየት ተግባራት ይፈጸምበታል ያሉ ተቃውሞ ማሰማታቸውም ይታወሳል። በዚህ መንግስት በአሁኑ ዘመንም ሰብአዊ መብታችንና ክብራችንን በሚጥስ መልኩ በማዕከላዊ ተሰቃይተናል ያሉ ስለ ሁኔታው መግለጻቸውም አይዘነጋም። በዚህ እስር ቤት የማሰቃየት ተግባር እንደሚፈጸምባቸው እስረኞች ፍርድ ቤት በሚቀርቡበት ጊዜ የሚናገሩ ሲሆን ከነዚህም ውስጥ ኦነግነሽ በሚል ክስ ሁለት ጊዜ ለእስር የተዳረገችውና በአጠቃላይ ወደ 9 ዓመት በእስር ላይ የቆየችው በቆይታዋም ወቅት ከፍተኛ የማሰቃየት ተግባር እንደተፈጸመባት ቀደም ሲል በሰጠችን ቃለ ምልልስ የገለጸችልን ጫልቱ ታከለ ነበረች። ጫልቱ ታከለን ዛሬ በማዕከላዊ መዘጋት ላይ ያላትን አስተያየት ጠይቄያት ነበር።
ማዕከላዊ መዘጋት በእርግጥ ደስ ይላል በጣም። ማለት እኔ ተመልሼ ማዕከላዊ ስለገባው ገና ስገባ በር ላይ ነው ተስፋ የቆረጥኩት፣ እዛ ውስጥ የሚሰራውን ነገር ስለማቅ ማለት ነው። ዞሮ ዞሮ ግን ማዕከላዊ ግድግዳና ሰው አይደለም ሰው የሚያሰቃየው፣ ሰዎቹ ናቸው። የሰዎቹ አይምሮ ቢለወጥ ነው እንጂ እኔ ቤቱ ቢዘጋም ባይዘጋም መዘጋቱ ደስ ይላል። ግን ሰዎቹ አመለካከታቸው ቢቀየር ጥሩ ሰዎች ማለት የምርመራ ሂደት አለው። ማንም ሰው እንደሚያውቀው የምርመራን ቴክኒክ ተጠቅመው ቢመረምሩ መግረፍ፣ ማሰቃየት ምናምን ሌላ ቦታ ሄደው ከሚያደርጉት በቃ እሱ ነገር ኢትዮጵያ ውስጥ ቢቀር ነው እንጂ ጣራና ግድግዳው ስለተዘጋ ብዙ የሚያስጨፍር ነገር አይደለም እኔ እንደማየው። ዋናው የሰው አይምሮ መለወጡ ነው።
ሌላዋ በዚህ ማዕከላዊ እስር ቤት ከፍተኛ ድብደባ እንደተፈጸመባትና ከ8 ዓመት እስር በኋላ እንደተለቀቀች የምትናገረው እማዋይሽ አለሙ የእስር ቤቱ መዘጋት ሳይሆን ድርጊቱ መቀጠል አለመቀጠሉ ያሳስበኛል ትላለች።
አሁን ማዕከላዊ መዘጋቱ አይደለም፣ ማዕከላዊ ተዘግቶ ሌላ ማዕከላዊ ከተፈጠረ ለውጥ የለውም። የማዕከላዊ ሌላ ቤት ከተከፈተ ምኑን ማዕከላዊ ተዘጋ? ሰው መሆን ያለበት ለውጥ ነው። ሰውን በመደብደብ ማሳመን እንደማይቻል አስፈቅተው ከዚህ በኋላ እንዲህ አይነት የምርመራ ሲስተም እንደማይኖራቸው ሊገልጽ ይገባል እንጂ ማዕከላዊ ተዘግቷል የፊት ለውጥ ከሆነ ትርጉም የለውም። ነገር ግን በዛ ውስጥ ያሉ ሰዎች ደግሞ ያን ስራ አለመስራታቸው ነው፣ የሰውን ልጅ አለማሰቃየታቸው ነው። ለምሳሌ በአሁኑ ሰዓት በሽተኛ
እማዋይሽን ስናነጋግራት የስልኩ ጥራት በጣም አስቸግሮን የነበረ ሲሆን ጨምራ የተናገረችው አሁን እኔ ለምሳሌ በሽተኛ ሆኛለሁ። ይህን በሽታ ያተረፍኩት ከማዕከላዊ ነው። ስለዚህ የማዕከላዊ መዘጋት ብቻውን ትርጉም የለውም። ምናልባት አዲስ የተመረጡት ጠቅላይ ሚኒስትር ሁኔታዎችን ከስሩ ይረዳሉ። በመክፈቻ ንግግራቸው በተናገሩት መሰረትም ለውጥ ያመጣሉ ብዬ ገምታለሁ ብላለች። ንግስት ይርጋ በአማራ ክልል በነበረው ተቃውሞ ወቅት ከጎንደር አካባቢ ተይዛ ማዕከላዊ እስር ቤት ቆይታ ነበር። ለርሷም ጥያቄ አቀርብላታለሁ። ማዕከላዊ ሙሉ በሙሉ በመዘጋቱ ምን አስተያየት አለሽ የሚል።
ቤቱ የተዘጋ እንጂ ስራው ቆሞ ማለት አይደለም። ለምን ሌላም ቦታ ላይ ብዙ ማዕከላዎች መከፈት ይቻላል። ይሄ ሊቆም የሚገባው ሰዎች የሚተገብሩ ተግባራቸው ነው ሊቆም የሚገባው እንጂ ከቤቱ አለም ችግሩ። ቤቱ በግብግት ማዕከላዊ ሲባል በጣም ብዙ ነገሮች እንትን ይላል፣ ብዙ ስሜቶች ይጭራል። ኖርማሊ ግን ቤቱ ሳይሆን መቀየር ያለበት ሰዎች ናቸው እንትን ማለት ያለባቸው ስራቸውን። ይሄን ነገር ይሄን ድርጊት ይሄን አስተቃቂ ተግባር ማቆም ያለባቸው ያንን ተግባር የሚፈጽሙ አካላት ነው ማቆም ያለበት እንጂ የቤት መቀየር ለኔ በበኩሌ ለውጥ አያመጣም። በዛ ላይ ደግሞ ማዕከላዊ በጣም ብዙ ሰቀቀን ያሳለፍንበት ጊዜ ነው። እኔ ማዕከላዊን በባለፈው ነግሬሻለሁ፣ ይሄ የዩኒቨርሲቲ ኦል ነው ብዬሻለሁ። ማዕከላዊ ቀኑን ማናቀም ለትሩ ማናቀም ነበረ። ዛሬ ደህና ቁሙ የሚገባ ልጅ ወጣት ልጅ ነገ አንክሶና ተንኮላሽቶ መሄድ አቅቶት በሰው ተሸክሞ ሲመጣ በጣም የሚያሳዝን የነበረ ቤት ነው። ስለ ማዕከላዊ እኔ እንጃ በቀላሉ መግለጽ የማልችልም። በጣም መጥፎ እና አጸያፊ ተግባሮችን አይተነባታል። በሌሊት ልብስ እያስወለቁ ወንድ ልጅን አስወልቀው ሴት ልጅን አስወልቀው እኔ 7-8 ሆኖ ነበር ልብስሽን አውልቅ እያሉ ራቁቴን እርቃኔ ነው የሚያስቆሙኝ የነበረ። አስወልቋት ጭራሽ አስወልቋት እየተባሉ በባዶ እግሬ ሴራሚክ ላይ ያን የቆሳሰለና የነፈረ እግር ሴራሚክ ላይ እንግዲህ በባዶ እግርሽ በብርድ በቀዝቃዛ። አሁንም ቢሆን ይዘጋል ተብሎ ዜናው ከተነገረን በጣም ረዥም ጊዜ ነው። እኔ ከመሰጣቴ በፊት ነው ማዕከላዊ እንደሚዘጋ ሰምቼ ነበረ። መዘጋቱ ምንም ለኔ ምንም አይነት ለውጥ ያመጣል ማለት አይደለም።
ጌታቸው ሽፈራው የነገረ ኢትዮጵያ አዘጋጅ ነበር። በተለያዩ ችሎቶች እየተገኘ እስረኞቹ ለፍርድ ቤት የሚያቀርቡትን አቤቱታ ይጽፋል። እርሱም በማዕከላዊ ታስሮ ነበር። የእስር ቤቱን መዘጋት እንዴት ተቀበልከው ብየዋለሁ።
ማዕከላዊ ለሌላ ትውልድ አለመተላለፉ አንድ ነገር ነው። ቢያንስ በዚህ ወቅት ቪኦኤን ጨምሮ በርካታ ሚዲያዎች ማዕከላዊ ስለሚፈጸም በደል በመናገራቸው ምክንያት መንግስት በዚህ ድርጅት በሚፈጽመው የሰብአዊ ድርጅት በጣም ብዙ ስለተወቀሰበት 26 ዓመት ተወቅሶ አሁንም ዛሬም ቢሆን መስማቱ ጥሩ ነው። ነገር ግን ማዕከላዊ እንደ ቤት እንደ መስሪያ ቤት መዘጋቱ ዋጋ የለው። ማዕከላዊ በደል የተፈጸመባቸው ሰዎች እስር ቤት ይያሉ። ለምሳሌ አበበ ካሴ የሚባል 20 ጥፍሩ የተነቀለ ጥፍሩ ከተነቀለ በኋላም ደግሞ ቁስቁስሉን እየተነካ የተሰቃየ ሰው አሁን ቃሊት እስር ቤት አለ። የሱ ሰው እኔ እንዲሁ አይደለም ጥፍሩ ተነቀለ ምልሽ ከመታሰሬ በፊት ደም የጎረሰ ጥፍሩ እኔ ቢሮ ነበረ። በመታሰሬ ነው የጠፋብኝ። ጥፍሩ እኔ ጋር ነበረ። እንደውም ለምናልባት ለሚቀጥለው ትውልድ ኤግዚቢሽን ውስጥ የምናሳየው የዚህ ስርዓት ሰቆቃ ማሳያ ጥፍር እኔ ቢሮ ነበር። የአበበ ካሴ አስቻለው ደሴ የሚባል ማዕከላዊ ብልቱ የተኮላሸ ልጅ ብልቴ ተኮላሸ ስላለም ጨለማ ቤት የገባ ልጅ አሁን ቂሊንጦ እስር ቤት ይገኛል። ዮናስ ጋሻው የሚባል ብልቱን የተኮላሸ አንድ እግሩ የማንቀሳቀስ የማይችል አሁን በክራንች የሚሄድ ልጅ አሁንም እስር ቤት ይገኛል። እነዚህ በቅርብ ጊዜ ያየናቸው ሰዎች ናቸው። እኔ ከተፈታው በኋላ ዜና ሰራ ያየኋቸው ሰዎች ናቸው። እጅግ በጣም በርካታ ማዕከላዊ ውስጥ በደል የተፈጸመባቸው ሰዎች እስር ቤት ውስጥ እያሉ እየተሰቃዩ አሁንም ጨለማ ቤት ማዕከላዊ ተደበደብን ስላሉ ጨለማ ቤት እየገቡ አበበ ካሴ ከአንድ ዓመት በላይ ጨለማ ቤት ነበረ። እነዚህ ሰዎች በደል እየተፈጸመባቸው በደል የፈጻሚው መስሪያ ቤት በመቀየሩ ብቻ ለውጥ የለውም። እንደውም ለውጥ ለስሙ ብቻ መሆኑን የምታየው መስሪያ ቤት ተዘግቶ እነዚህ ሰዎች ግን አሁንም ሌላ እስር ቤት ገብተው እየተሰቃዩ ነው ያሉት። ስለዚህ የተፈለገው አሁን የሰብአዊ መብት ጥሰት መፈጸም ብድ ስለሚያስቀር የሰብአዊ መብት ጥሰት መፈጸም በውጮቹ ስለሚያስወቅስ ብቻ ይህም መስሪያ ቤት በተቋም ደረጃ ቀይረነዋል። ምናልባትም ጠቧቸው ሊሆን ይችላል። በነገራችን ላይ 270 እስረኛ ይይዛል ማዕከላዊ። 270 እስረኛ 1-3-4 የሆነ ክፍል እስከ 27-28 እስረኛ ቁጭ ብሎ ያድርበታል። በቂ አይደለም። በነገራችን ላይ በአሁኑ ታሳሪ በቂ አይደለም ማዕከላዊ። እኔ እንደውም አሁን እየመሰለኝ ያለው ተበዳዮችን እስር ቤት እያሉ ይሄን እስር ቤት ዘግተነዋል ብሎ የሚወራው ወሬ እስር ቤቱ ጠባብ በመሆኑ ጭምር ይመስለኛል። ከፕሮፓጋንዳ ጥቅሙ ባሻገር እሱ ብቻ አይደለም። በነገራችን ላይ ባለፈው ዘግተነዋል ብለው ከሶስት ወር በላይ ቆይቷል። ያኔ ማዕከላዊ መዘጋቱ ጥሩ ነው ያለ ሲዩም ተሾመ አሁን ማዕከላዊ ቆይቷል ከራሰረበት ጊዜ ጀምሮና አሁንም የሚደረገው ለይስሙላህ ነው። በተለይ ማዕከላዊ የደሙ ሰዎች ማዕከላዊ የቆሰሉ ብልታቸው የተኮላሸ ዘራቸው እንዳይተኩ የተደረጉ ሰዎች እስር ቤት ይያሉ ማዕከላዊ ተዘጋ ማለት ላይ ተራ የቢሮ መቀየር ነው። እሱ ብቻ አይደለም ግን እኔ እስር ቤት በነበርኩበት ጊዜ ባስተዋልኩት ሰው የሚደበደበው ሜዳ ላይ ነው። ክሊንቶም የሚባል እስር ቤት 50 ሜትር የሚሆን ሜዳ አለው። እሱ ሜዳ ላይ ሰው ውሃ አቧራ ላይ ተንከባለለ ውሃ እየተደፋበት ነው የሚደበደበው። ሽዋሮቢት ተፈርደባቸው ሰኞች የሚቆዩበት ነው። ግን በቃጠለው የተጠረጠሩ 160 በላይ እስረኞች ሽዋሮቢት ነው ሰቅለው ነው የተገረፉት።
ስለዚህ ይላል ማዕከላዊን ለይስሙላ መዝጋት ሳይሆን ዜጎችን ማሰቃየት ማቆም ነው ቁም ነገሩ።
በነገራችን ላይ ያደግ ይሄን የሰባዊነት ከነስር ቤቱ ከደርግ የወረሰው ይሄን ከደርግ የወረሰውን የሰባዊነት ደርጋዊነት ሲወቀስበት እንደዋለ 26 አመት ደርጋዊነቱ ሲወቀስ ነው። አሁን ማዕከላዊ ቤቱ ብቻ ስለሚጠላ ነው አሁን እየቀየረ ያለው። ግን እየተጠላ ያለው ተግባሩ ነው። ስለዚህ ተግባሩ ከተጠላ ደግሞ የመጀመሪያ ነገር በዛ ቤት የተፈጸመውን ነገር ማመን አለበት ያዲክ። ሌሎቹን የመልካም አስተዳደር ችግር ፈጽም ያለው የሙስና ችግር ነበር እንደሚለው ማዕከላዊ የፈጸማቸውን ኢሰባዊ ድርጊቶች ማመን አለበት። ነገ ይገኛል በነገራችን ላይ በታሪክ ነገ ተመልሰው ይወቀሳሉ። አሁን ራሳቸው ቢያምኑት ይሻላል። ይሄን በማዕከላዊ የተፈጸመውን ኢሰባዊ ድርጊት ኢሰባዊ ሰዎችን ባይተዋር የሚያድርግ አገራቸውን እንዲጠሉ የሚያድርግ ድርጊት መጀመሪያ ማመን አለበት። ልብስ አስወልቆ መግረፍን ብልት መስለብን ውሃ ብልት ላይ ማንጠልጠልን ዘቅዝቆ መግረፍን ጨለማ ቤት ማሰርን ሁሉን በዝርዝር ማመን አለበት። በመጀመሪያ የፈጸምኩት ጥፋት ነው ካሁን በኋላ ይሄን ነገር ዘግቻለሁ ሲል ይሄን ማመን አለበት። ይሄን ሲያምን ደግሞ በዚህ ሂደት የተበደሉት ሰዎች መታወቅ አለባቸው። እስር ቤት ያሉትን መፈታት አለባቸው። እሱ ብቻ ሳይሆን ካሳ ያስፈልጋቸዋል። ካሳ በነገራችን ላይ በዚህ በማዕከላዊ በደል ያለፉ ሰዎች አሁንም የጤና እክል አለባቸው። ለምሳሌ ጌታቸው መኮንን ባህር ዳር እየታከመ ነው። ወገኖቹ እርዳታ አለ መንግስት ያደረገለት ነገር የለም። ክሊ የፈጸመበት መንግስት ነው። ዮናስ ጋሻው ታማሚ ነው። ክራንች ይሄድ ያለ ልጅ ነው። ሌሎቹም እንደዚህ ህመም ላይ ነው ያሉት። አብዛኞቹ አበበ ካሴ ሽንቴ መቆጣጠር አልችልም ብሎ ተናግሯል በቅርቡ። ይሄ ሁሉ እስረኛ ህክምና አያገኝም። እንዳውም ከማዕከላዊ ሲላኩ ሌላ ቦታም ህክምና እንዳያገኙ ነው የሚላኩት። በራሱ አንደበት አበበ ካሴ እንደተናገረው ህክምና ስጠይቅ ላንተ ጥይት ነበር የሚገባ ነው የተባለው። ስለዚህ እነዚህ ሰዎች ህክምና ያስፈልጋቸዋል። ካሳ አይተካላቸውም እንጂ የጉድለውን አካላቸውን አይተካላቸውም እንጂ ካሳ ያስፈልጋቸዋል። ከምንም በላይ ግን ይቅርታ ያስፈልጋቸዋል። እኔ ነኝ የደበደብኳቸው እኔ ነኝ የገረፍኳቸው ያስፈልጋቸዋል። ገንዘብ ዝርፍ ያለው የሚለው ኢህአዴግ የመልካም አስተዳደር ችግር ነበረብኝ የሚለው ኢህአዴግ ገርፍያቸዋለሁ ዘዝቄ ገርፍያቸዋለሁ በደል ፈጽሜያቸዋለሁ ብሎ ማመን አለበት። ካልሆነ ግን ነገ የሚወጣ ነው። በነገራችን ላይ ሰዎች አሉ ሁሉንም እዛ ማዕከላዊ ያለፉትን ሰዎች አስራቸውም ዝም ማሰኛቸውም ነገ እኔ ለምሳሌ ያየሁትን መሰክራለሁ። ነገ
ማዕከላዊ በመዘጋቱ ወደ ሌላ እስር ቤት ከተዛወሩት መካከል የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ክልል ፍትህ ቢሮ የኮሙኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳአ እንደሚገኙበት ከወዳጆቻቸው ያገኘነው መረጃ ይጠቁማል። በሌላ ዜና ከአዲስ አበባ ውጪ ለወራት ተቋርጦ የነበረው የሞባይል ስልክ የኢንተርኔት ዳታ አገልግሎት ዛሬ መለቀቁን የተለያዩ ተጠቃሚዎች ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ዮንን ለዝግጅቷ እናመሰግናለን። በኢትዮጵያ የሚታየውን የፖለቲካ ውጥረትና ለመረጋጋት ለማስቆም ሁሉን አቀፍ ውይይትና የፖለቲካ ሂደት ያለምንም ቅድመ ሁኔታ እንዲጀመር የትጥቅ ትግል ከሚያካሂዱ ተቃዋሚዎች ኦነግና ኦብነግ አስታወቁ። ሁለቱ ድርጅቶች በዚህ ሳምንት ባወጧቸው መግለጫዎች አዲሱ ኢትዮጵያ ጠቅላይ ሚኒስትር በቃለ መሐላ ስነ ስርዓታቸው የተናገሩትን መልካም ቃል እሳቸውም መንግስታቸውም በተግባር እንዲፈጽሙ ጠይቀዋል። ሄኖክ ሰማግዜር ዝርዝሩን ይዟል፣ ቀጥሎ ይቀርባል።
የኦሮሞ ነጻነት ግንባር ኦነግና የኦጋዴን ነጻ አውጪ ግንባር ኦብነግ ለበርካታ 10 ዓመታት የትጥቅ ትግል ሲያካሂዱ የቆዩና የኦሮሞና የሶማሌ ህዝብ የራሱን እድል በራሱ እንዲወስን የሚንቀሳቀሱ ኃይሎች ናቸው። ሁለቱም ድርጅቶች በኢትዮጵያ ህዝብ ተወካዮች ምክር ቤት አሸባሪ ድርጅቶች ተብለው የተፈረጁና በበኩላቸው ደግሞ ለህዝቦቻቸው መብትና ነጻነት ትግል የሚያካሂዱ መሆናቸውን ይገልጻሉ። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ወቅት ያደረጉት ንግግር በተለይ በውጭ ሀገር ለሚኖሩ ኢትዮጵያውያን ያቀረቡት የአብሮ መስራትን ጥሪ አስመልክቶ በዚህ ሳምንት የተለያዩ ድርጅቶች መግለጫ ሲያወጡ ቆይተዋል። በቅድሚያ ጠቅላይ ሚኒስትሩ የተናገሩትን እናሰማችሁ።
በውጭ ሀገራት ኑሯችሁን ላደረጋችሁትም ቢሆን በማንኛውም መልኩ በሀገራችሁ ጉዳይ ላይ ንቁ ተሳታፊ እንድትሆኑና ሀገራችንን በሁሉም መልክ ለመቀየር ለምታደርጉት አስተዋጽኦ መንግስት ያልተቆጠበ ድጋፍ ማድረጉን ይቀጥላል።
በዚህ በጠቅላይ ሚኒስትሩ ንግግርና በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ላይ መግለጫ ያወጣው የኦሮሞ ነጻነት ግንባር ኦነግ ያወጣው መግለጫ የድርጅቱ ሊቀመንበር አቶ ዳውድ ኢብሳ እንዲህ አብራርተዋል።
ይህን ችግር በመጀመሪያ ደረጃ ለመፍታት በዚህ ጦርነት የታወጀው ለማንሳት በጠረጴዛ ዙሪያ ሶስተኛ አካል ባለበት ደረጃ የዚህን የጦርነት ሁኔታ በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት ያለ መሀል ያለው እንትን ካለምንም ቅድመ ሁኔታ ከዚህ በፊት ብዙ ጊዜ ተሞክሮ በእነሱ በኩል ግዳታቸውን በዓለም መውጣታቸው የቀረውን መፍታት፣ ከዛ በኋላ ደግሞ ኢትዮጵያ በጣም ሰፊ ችግር ውስጥ ለብዙ ዓመታት መንግስታት ተቀያይረው ብዙ ደም ነው የፈሰሰው፣ እስር፣ እንግልት፣ መሰደድ፣ ይሄ ሁሉ የስርዓት ችግር አለው ብለን ነው የምናምነው። ይሄ ሁሉም ለዲሞክራሲ የሚታገልና ለሰላም የሚታገል በሙሉ የሚቀበለው ነው።
በዚህ ሳምንት መግለጫ ያወጣው ሌላኛው ቡድን የኦጋዴን ነጻ አውጪ ግንባር ኦብነግ ነው። የኦብነግ የውጭ ጉዳይ ኃላፊ አቶ አብዱራህማን ማህዲ በኢትዮጵያ ስር ነቀል የፖለቲካ ለውጥ ያሻል ካሉ በኋላ አዲሱ ጠቅላይ ሚኒስትር ያደረጉትን ንግግር ከቃላት ባለፈ በተግባሩ እንደሚዳኙት ገልጸዋል።
በተግባር በሚፈጽሙት ለውጥ ነው ቃላቸው የሚዳኘው። ኢህአዴግም እንዲሁ ባለፉት ጥቂት ወራት ስህተቶች መፈጸማቸውን አምኖ ለውጥ እንደሚኖር ሲናገር ቆይቷል። ይህን ሁሉ በተግባር የሚለውጡ ወይም የሚመጡ ለውጦችን አይተን ይሆናል የምንዳኘው። የሚያማምሩ ቃላቶች አያማልሉንም። ውብ ቃላትን ከዚህ በፊት ከመለስ ዜናዊ እንደ አውሮፓውያኑ ዘመን አቆጣጠር በ1991 ሰምተን የዚህ አስተዳደር አካል ለመሆን ገብተን ነበር። ሆኖም ያገኘነው ፋይዳ አልነበረም።
የኦነጉ አቶ ዳውድ ኢብሳም ተመሳሳይ ስጋት አላቸው።
ኢህአዴግ ከዚህ በፊት ብዙ ጊዜ መግለጫዎች አውጥቷል፣ ብዙ ጥሪዎችንም አድርጓል፣ ከአካባቢ እንትኖችም ጋር እንደዚሁ። ይሄ በኢህአዴግ በጣም የሚያማምሩና የሚስቡ እንትኖችን አውጥቷል። ይሄኛውም ምናልባት ለየት የሚለው በመንግስት ደረጃ እና በፓርቲ ደረጃ ወስኖ መሆኑን ለማረጋገጥ እንፈልጋለን። ልዩ መሆኑን እስካሁን ድረስ በፓርቲ ደረጃ እና በመንግስት ደረጃ ይሄ ውሳኔ መኖሩን የሚያመለክት አንድን ፍንጭ አላገኘንም።
ኢትዮጵያ በጸረ መንግስት ተቃውሞና የፖለቲካ ውጥረት ስትታመስ ቆይታ በዚህ ሳምንት የቀድሞውን ጠቅላይ ሚኒስትር ተክተው የሚያገለግሉ አዲስ መሪ ሾማለች። ምን አይነት ለውጥ አዲሱ ጠቅላይ ሚኒስትርና የሚመሩት መንግስት እንደሚያመጡ ዜጎች በጉጉት እየጠበቁ ይገኛሉ።
ሄኖክን ለዘገባው እናመሰግናለን። ወደ ተከታዩ ርዕስ እንሻገር። በኢትዮጵያ ሶማሌ ክልል ውስጥ የፖለቲካና የምጣኔ ሀብት ጭቆናዎች ይደረጋሉ፣ የእንቅስቃሴ ነጻነትም የተገደበ ነው ሲሉ አንድ የክልሉ ምክር ቤት አባል ለአሜሪካ ድምጽ ገልጠዋል። በሌላ በኩል ግን ክልሉ እየለማ ያለበት ሰላም የሰፈነበትና አስተዳደሩም መልካም ነው ሲሉ አንድ የክልሉ ፕሬዝዳንት አማካሪ ይናገራሉ። የሶማሌኛ ዝግጅት ክፍል ባልደረባችን ጃማ ጃማ ወደ ያሉበት ደውሎ አነጋግሯቸዋል። ሰለሞን አባተ ዝርዝሩን ይዟል።
አሊ ጌዲ በሚል መጠሪያ የሚታወቁት ከጅግጅጋ የተመረጡ የሶማሌ ክልል ምክር ቤት አባል መሆናቸውን የሚናገሩት አሊ መሐሙድ አብዲ ከአሜሪካ ድምፅ ሶማሌኛ አገልግሎት ጋር ባደረጉት ቃለ ምልልስ እርሳቸው ያዩትንና የሚያውቁትን በወከላቸው ሕዝብ ስም በግልጽ የሚናገሩ ሰው በመሆናቸው ምክንያት ደህንነታቸው በተደጋጋሚ አደጋ ላይ መውደቁን አመልክተዋል። የክልሉ ችግሮች ናቸው ሲሉ አሊጌዲ ከዘረዘሯቸው መካከል የፖለቲካና የኢኮኖሚ በደሎች እንደሚፈጸሙ፣ የሰው እንቅስቃሴ ገደብ የተጣለበት መሆኑን፣ የሶማሌ ክልል አስተዳደርን የማያስደስት ማንኛውንም ሐሳብ ያወጣ አስተያየት የሰጠ ብርቱና የጭካኔ ቁጣት እንደሚጠብቀው ተናግረዋል። አካባቢያቸውን ጥለው ለመሸሽና ከክልሉ ውጪ ለመደበቅ መገደዳቸውን የተናገሩት አሊጌዲ ዛሬ በፌደራል ደረጃ እየታዩ ያሉ ለውጦች ሶማሌ ክልልን ጨምሮ ወደየክልሉ ይወርዳሉ ብለው ኢትዮጵያውያን ሁሉ ተስፋ ጥለዋል ብለዋል። ሆኖም አሉ አሊጌዲ ከሶማሊኛ ባልደረባዬ ጃማ ጃማ ጋር ቃለ ምልልስ ባደረጉበት ጊዜ
ለምሳሌ የመናገር ነጻነት በእጅጉ የተገደበ ነው። ሰው መናገር ቅሬታው መግለጽ አይችልም። ሰዎች ድንጋይ ከሚወረውሩ ቢናገሩና የሚያስጨንቃቸው ምን እንደሆነ ቢተነፍሱ ይሻል ነበር። እንደዚህ አይነት እድል ግን ዛሬ የለም።
በንግዱም በኩል ስራው በጥቂቶች ተቀፍድዶ የተያዘ መሆኑን ይናገሩና የሚጠጣው ውሃን ጨምሮ አንዳንድ ሸቀጦችን ወደ ክልሉ ማስገባት የሚችሉት የተወሰኑ ሰዎች ብቻ ናቸው ብለዋል። የክልሉ ሕገ መንግሥት አንቀጽ 41 በክልሉ ውስጥ ማንኛውንም ሸቀጥ በየትም ቦታ መግዛትና መሸጥን እንደሚፈቅድ የተጠቀሱት የምክር ቤት አባል አሊ መሐሙድ አብዲ አሊጌዲ ይህ ሕገ መንግሥታዊ መብት መረገጡንም ተናግረዋል።
በክልሉ ውስጥ በአጠቃላይ በተለይ ደግሞ ጅጅጋ ውስጥ ሲሚንቶ ከድሬዳዋ ወይም ከሐረር ገዝተህ ማስገባት አትችልም። በየኬላው እንድትቆም ትገደዳለህ። ምክንያቱም ምርቱን በክልሉ ውስጥ እንዲያከፋፍል ወይም እንዲሸጡ የተፈቀደላቸው ሰዎች አሉ። እነርሱ ብቻ ናቸው ማስገባት የሚችሉት።
የክልሉ ፕሬዚደንት የሕዝብ ቅሬታ ጉዳዮች አማካሪ የሆኑት የዳያስፖራ ጉዳዮች ቢሮ ኃላፊው አቶ አብዲ ሪሳቅ ኤልሚ ሳሃኔ ተብለው የሚታወቃሉ የምክር ቤት አባሉ አሊ ጌዲ ክሶች መሰረተ ቢስ ናቸው ብለዋል። ለቪኦኤ በሰጡት ቃል ከሶማሌ ክልል ሕዝብ 99% በክልሉ መንግስት ደስተኛ ነው ብለዋል። መንግስቱን ይደግፋልም ብለዋል።
በአጠቃላይ
የኢትዮጵያ ሶማሌ ክልል በዘመኑ ሁሉ እንደዚህ አይነት እጅግ በጣም ጥሩ ጊዜ ላይ ሆኖ አያውቅም። ዛሬ ልማት አለን፣ ሰላም አለን፣ በሕዝብ ተመርጦ ስልጣን የያዘ መልካም መንግስት አለን።
የምክር ቤት አባሉ አሊ ጌዲ የተቋቋሟቸውን አንዳንድ የቅሬታ ነጥቦች ያነጋገራቸው ባልደረባዬ ጃማ ለፕሬዚደንቱ አማካሪና የቢሮ ኃላፊው ሳሃኔ አንስቶላቸዋል።
ቀደም ብዬ እንደገለጽኩልህ ክልላችን እንደዚህ እንደ ዛሬው አይነት ጥሩ ሁኔታ ላይ ኖሮ አያውቅም። የአብዱላህ ክሶች መሰረት የላቸውም። የመናገር ሙሉ ነጻነት አለ፣ ህግ ይከበራል፣ ዴሞክራሲ አለ። ክሶቻቸውን በተመለከተ አሊ ራሳቸው የቀብሪ ዳሃር ከተማ የኢኮኖሚ ልማት ኃላፊ ሆነው ቢያንስ ለሶስትና አራት ዓመታት ሰርተዋል እና ስራዬን በአግባቡ አልተወጣሁም እያሉ ነው። ውሸት ነው።
ሶማሌ ክልል ውስጥ አለ የሚባለውን ሁኔታ የመብቶች፣ የመልካም አስተዳደር፣ የሙስናና ሌሎችም ክሶችን አስመልክቶ ያሉ ሁኔታዎችን ከነዋሪዎች፣ ከተቋማት፣ ከክልሉ መንግስት ለማግኘት ጥረት እያደረግን ነን። በክልሉ መንግስት ውስጥ ያለውን አሰራር፣ ከአጎራባች ክልሎችና ከፌዴራል መንግስቱ ጋር ያለውን ግንኙነትም የሚመለከቱ ዘገባዎችን ይዘን ለመመለስ እየሰራን እንገኛለን።
ሰለሞን አባትን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ34 መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የዓለም ዜና እናሰማችሁ።
አንድ የአፍሪካ ዚያውጣው መግለጫ ትላንት በመካከለኛው ጁባ ክልል በመትገኘው ጅሉብ ከተማ ላይ በተከፈተው ጥቃት 3 የአልሸባብ አማጽያን ተገድለው ከባድ መሳሪያ የደገነ ተሽከርካሪ ተደምሷል ይላል። በጥቃቱ የተገደሉ ሲቪሎች እንደሌሉ የአፍሪካ ኮማንድ ገልጿል። የአካባቢው ነዋሪዎች በገለጹት መሰረት የተደመሰሰው ተሽከርካሪ ዙ የተባለ በሶቪየት ህብረት ዘመን የተሰራ ጸረ አይሮፕላን መሳሪያ ነበር የደገነው። የደቡብ ሱዳን ምክትል ፕሬዚደንት ጄምስ ዋኒ ጋ ቃል አቀባይ ህዝቡን በማሰቃየት ላይ ያለውን መንግስት ማገልገል መቀጠል አልችልም በማለት ስራ እንደለቀቁ አስታወቁ። የቀድሞው የደቡብ አፍሪካ ፕሬዝዳንት ያኮብ ዙማ በሙስና ክስ ዛሬ ፍርድ ቤት ቀርበዋል። የቀረቡት ለአጭር ጊዜ ቢሆንም ከስልጣን ከተሰናበቱ 2 ወራት ባልሞላ ጊዜ ለፍርድ መቅረባቸው ራሱ የጉልህነት ቦታ ያገኛል። እሳቸው ግን ጥፋተኛ መሆኔ እስካልተረጋገጠ ድረስ ከተመሰረተብኝ ክስ ንጹህ ነኝ ብለዋል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና
አረኝ ተሳየነን።
አሁን የሁለተኛውን አጋማሽ ስርጭት ዘልቀናል። ቀዳሚው ለዚህ ክፍል ለጥያቄው መልስ ነው። ለጥያቄው መልስ በምሽቱ ዝግጅቱ አዲስ የተመረጡት የኢትዮጵያ ጠቅላይ ሚኒስትር አገሪቱን ለማረጋጋት መጀመሪያ መውሰድ ያለባቸው እርምጃዎች የአስቸኳይ ጊዜ አዋጁን ማንሳት እንደሆነ ብዙዎች ይመክራሉ ሲል ይንደረደራል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት የኢትዮጵያ ፖለቲካ ተዋናዮች ዲፕሎማቶችም አዋጁ እንዲነሳ ድምጻቸውን አሰምተዋል። ሁለት ለጥያቄው መልስ ዝግጅት እንግዶች በጉዳዩ ላይ ተጻራሪ ሐሳብ ይዘው ቀርበዋል። በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረ መድህን መዝገበና በወታደራዊ አስተዳደር ዘመን የውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲልም የኤርትራ ክፍለ ሀገር አስተዳዳሪ የነበሩት የሕግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። በአስቸኳይ ጊዜ አዋጁ አስፈላጊነት አተገባበር ላይ የአድማጮችን ጥያቄ ይመልሳሉ። የዝግጅቱ ቀዳሚ ክፍል አሁን ይቀርባል።
አመሰግናለሁ እንግዶቼ ሻለቃ ዳዊት ወልደ ጊዮርጊስ ከዚህ ከዋሽንግተን ዲሲ፣ አቶ ገብረ መድህን መዝገበ ከአክሱም። ለዚህ ለጥያቄው መልስ በእንግድነት ለመቅረብ በቅድሚያ ስንጋብዛችሁ ዛሬ 2 ሳምንት ይመስለኛል ስለ አስቸኳይ ጊዜ አዋጁ አስፈላጊነትና አተገባበር እንድንወያይ ነበር። አድማጮችም ጥያቄ አድርሰውን ነበር። ከዚያ ወዲህ እንግዲህ እንደሚታወቀው አዲስ የኢትዮጵያ ጠቅላይ ሚኒስትር ተሾመዋል እና እኚህ የተሾሙት ጠቅላይ ሚኒስትር ሀገሪቱ ባለችበት ችግር ውስጥ እንዴት አድርገው ስራቸውን ሊያከናውኑ ይችላሉ? ከንግግራቸው በመነሳት እንግዲህ ብሩህ ተስፋ ብዙ ህዝብ ዘንድ አሳድረዋል። እንዴት አድርገው የተናገሩትን በተግባር ሊያውሉ ይችላሉ የሚል በርካታ ጥያቄ ደርሶናል። እስቲ ወደ ቀደመው አላማችን እንሂድና የአስቸኳይ ጊዜ አዋጅ ላይ ጥያቄ ላቀርብላችሁ። በድምጽ ነው የላኩልን አድማጫችን።
እኔ ስለም ዳኝ ይባላለሁ ከሲያትል። ስለ አስቸኳይ ጊዜ አዋጁ ጥያቄ ለማቅረብ ነበረ። ይህ ጥያቄ አንደኛ የአስቸኳይ ጊዜ አዋጁ ሲጸድቅ የቁጥር ፍሰት እንደነበረ ተነግሯል። ስለዚህ አዋጁ ህጋዊ ነው ማለት ይቻላል ወይ? ሁለት አዋጁ ለጸጥታ ኃይሉ አስፈላጊ እርምጃ ሁሉ እንዲወስድ ፈቅዶለታል። አፈጻጸሙ ላይ ከመደበኛ ፖሊስ በተጨማሪ የሀገር መከላከያ ሰራዊት ከተሳተፈ መደበኛ ፖሊስና የመከላከያ ሰራዊት በእርምጃ አወሳሰብ ላይ በስልጠና ወቅት የሚማሩት የተለያየ ትምህርት ነው። ይህንን አዋጅ አጥብቆ መከላከያ ሰራዊትን ማሰማራት በህዝቡ ላይ እልቂት ማወጅ አይደለም ወይ? አመሰግናለሁ።
እኛም አቶ ዳኘን እናመሰግናለን። አቶ ገብረ መድህን መዝገበ ከአክሱም መጀመሪያ መልሱን ቢሰጡን።
አመሰግናለሁ። የቁጥር ስህተት ስለነበረው ህጋዊነቱ ምን ያህል ነው የሚለው ይመስለኛል። የቁጥር ስህተት ምናልባት በሚዲያ እንደሰማ ነው ከሆነ በራሱ በመንግስት ሚዲያ እንደሰማ ነው ከሆነ የቁጥር ስህተት እንዳልነበረ ነው። የተፈጠረውም የአቆጣጠር ስህተት እንደነበረው የማመለከት መግለጫ ነው የተሰጠው። ለእኔ ህጋዊነቱ የተላለፈ ነው ለማለት አልችልም። የአቆጣጠር ስህተት ስለነበረው እንጂ ህጋዊነቱ ጥሶ የሄደ በትክክል መንግስት ቁጥሩ ሳይሞላለት ያወጀው አዋጅ ነው ለማለት በጣም ይከብዳል። ትክክል አይደለም። የተሰጠው መግለጫም በዛ አይደለም። እኔ የተረዳሁትም በዛ ብዬ አልተረዳሁም። ምናልባት ስለ አፈጻጸሙ ግን ብዙ ጥያቄ ሊያስነሳ ይችላል። ምናልባት አንቀጹ በትክክል አንቀጽ 93 ላይ የተቀመጡ ዝርዝር አስቸኳይ ጊዜ አዋጅ አፈጻጸም በትክክል መረዳትና በተገቢው መፈጸሙን አለመፈጸሙን የአስቸኳይ ጊዜ አዋጅ ቦርድ
እንደሚቋቋም በዚሁም እንደገና አስፈላጊውን የሰባው መጥፈት እንዳይኖር ትክክል መደረግ እንዳለበት ያስቀምጣል። ስለዚህ በእርምጃ ውሳሰን ላይም ችግሮች ካሉ በጊዜው ርምት መውሰድ እንዳለበት ነው የሚያስቀምጠው። ጥያቄ የሚሆን አካል መጠየቅ እንዳለበት ነው የሚያስቀምጠው። ቦርዱም ተጠያቂ ማድረግ እንዳለበት ማለት ነው። ስለዚህ የሚመለከተው አካል ቦርዱ ማለት ነው እርምጃ የሚወስደውን አካል ተጠያቂ ማድረግ እንዳለበት ያስቀምጣል። ደግሞ መከላከያ መሰማራቱም ለእኔ ከህዝብ የወጣ መከላከያ ነው። መከላከያው ለመንግስት ብቻ የወገነ መከላከያ አድርግ ያልወስደውም ህዝባዊ መከላከያ ነው እና ለህዝብ ደግሞ እልቂት የሚፈርጅ ወይም ደግሞ ለእልቂት የተነሳ ለመንግስት ብቻ የሚወግን መከላከያ አይደለም እና በእንደዚህ አይነት ልንወስደው አንችልም ብዬ ነው የምወስደው።
እሺ፣ አመሰግናለሁ አቶ ገብረመድን። እኔም ተከታይ ጥያቄዎች ይኖሩኛል በዚህ ላይ ግን ስለ አስፈላጊነቱም ሆነ ስለ አተገባበሩ ሻለቃ ዳዊት ወልደ ጊዮርጊስ ደግሞ የሚሉትን እንስማ።
እሺ፣
አስፈላጊነቱ ብዙም መዘርዘር ይቻላል አላልኩኝም ቀደም። እኔ አባራ በአስፈላጊነቱ ላይ ብዙ አልተያየንም የሚመስለኝ። አስቸኳይ ጊዜ አዋጅ ህጋዊነቱና አፈጻጸሙ ነው እንትን ያለው። ስለ አስፈላጊነቱ እናውራ ከተባለ ግን በጣም ብዙ ነገሮችን ማውራት እንችላለን።
እሺ፣ የሚቀጥለው ጥያቄያችን እሱ ይሆናል። ስለ አስፈላጊነቱ
አንደኛ የምንነጋገረው የህግ ጉዳይ ነው። አለ ህግ የሚሰሩ ነገሮች ብዙ ነገሮች ይኖራሉ። ህግ አለ ካልን በኢትዮጵያ ውስጥ ግን ይሄ አዋጅ ህጋዊ ነው ህጋዊ አይደለም፣ በተግባር ላይ ሲውልስ አፈጻጸሙ ህጋዊ ነው ህጋዊ አይደለም ነው። እያንዳንዳችን እንደፈለግን የምንተረጉመው ነገር አይደለም። ይሄ ህግ አለ፣ ስርዓት አለ። ያንን ስርዓት ተከትሏል፣ ያንን ህግ ተከትሏል ነው የጥያቄው። በቁጥር በኩል መቼም በጋህድ የወጣ ነገር ነው። በውጭ ያለ ነው የሚያየ ነው፣ በውስጥም ያለ ሰው ያየው ነው። የቁጥር ስህተት መኖሩ የቀረበው ቁጥር በጣም አይተነዋል። አንድም ቁጥር ቢሆንም እንኳን ቁጥሩ ካልተሟላ ህጋዊ ነው ማለት አይቻልም። ስህተቱ ለህዝብ የተገለጸው ሐሰት ነው እንጂ ውስጥም የነበሩ ሰዎች እንደገለጹት ውሸት መሆኑ የታወቀ ነገር ነው። በዚህ ረገድ ቁጥሩ የተዛባ ነው። ለህዝብ የቀረበው መጀመሪያ የቀረበው በኋላ የቀረበው፣ በዚህ ረገድ ቁጥሩ ትክክል ስላልሆነ ህጋዊ አይደለም። ይሄ ዓለም በሙላ የተመለከተው ነው። ስለዚህ ከዛ እንጀምራለን፣ ህጋዊ አለመሆኑ። ከዛ ቀጥሎ የተጠየቀው ጥያቄ የአገር መከላከያ የሚገባበት ሁኔታና የማይገባበት ሁኔታ አለ። የአገር መከላከያ የተቋቋመው ከውጭ ጠላት ጋር ለሚደረጉ ጥበቃዎችና ውጊያዎች ነው እንጂ በህዝብ ላይ ለሚፈጸሙ የቁጥጥርና የጸጥታ ጥበቃ ሁኔታዎች የአገር መከላከያ ሚኒስቴር አይገባም። ምናልባት ከአቅም በላይ የሆነ ክልሎችም ሆነ ወይም ደግሞ በከተማዎች ውስጥ ያሉ ከአቅም በላይ የሆነ ሁኔታ ሲያጋጥም ፖሊስ ይገባል። ከፖሊስ አቅም በላይ የሆነ እንደሆነ የዛ ጊዜ የመከላከያ እርዳታ የሚጠየቅበት ጊዜ አለ። ያ በሚጠየቅበትም ጊዜ ደግሞ መሆን ያለበት የመከላከያ ኃይሉ ውስጥ ያሉት ለዚህ ጉዳይ የሚሰማሩ ሰዎች ጠያቂው እንደጠየቀው የሲቪክ ትምህርት ከሰላማዊ ህዝብ ጋር ያለው ግንኙነት መብት ካላቸው የኢትዮጵያዊ ዜጎች ጋር የሚደረገው ግንኙነት በምን አይነት መልክ እንደሆነ መማር አለባቸው። ጠላትን አይደለም የሚወጉት የኢትዮጵያ ህዝባቸው ጋር ያለውን ጸጥታና ወይም ደግሞ የተፈጥሮ አደጋ በደረሰበት ሁኔታውን ለማረጋጋት ነው የሚሰማሩት። ስለዚህ ስነ ስርዓት አለው። አንደኛ መከላከያ ማሰማራቱ ህጋዊ አልነበረም። ሁለተኛ መከላከያ ኃይሉ እንኳን ቢሰማራም እንኳን በቂ ትምህርት ሊኖረው ያስፈልግ ነበር።
አቶ ገብረ መድህን መዝገበ ከአክሱም አስፈላጊነቱ ላይ እንወያያለን። ከዚህ ጋር አያይዤ ግን ከወዲሁ ይሄ የተሰማራ የመከላከያ ኃይል የአስቸኳይ ጊዜ አዋጁን የሚያስከብረው ኮማንድ ፖስት የተባለው በትንሹ የምናቀው እንኳን በሞያሌ ከ10 በላይ ሰዎችን ህይወት አጥፍቷል። ወደ 50,000 ነው ይጠጋሉ የሚባለው ከቤት ንብረታቸው ተፈናቅለው አገር ጥለው ሸሽተዋል። በጣም በርካታ ሰዎች ታስረዋል። በተለይ ኦሮሚያ አካባቢ የፖሊስ ኮሚሽነር ቃል አቀባይን ጨምሮ ከንቲባዎች በየከተማው ያሉ ታስረው ኮማንድ ፖስቱ ነው የሚያስተዳድረው ለማለት ይቻላል። አሁን አካባቢውን ላልታጠቀ ህዝብ ይህ ሁሉ ሰራዊት አስፈላጊ ነው ወይ? አቶ ገብረ መድን፣
አስፈላጊነቱ ምንድነው? አዋጁ አያስፈልግም ነበር ልንል ከሆነ ኢትዮጵያ ውስጥ የነበረው ሁኔታ ነው ማየት ያለብን ብዬ ነው። እኔ እስከገባኝ ድረስ እስከታዘብኩት ድረስ የሀገሪቱ ሁኔታ በጣም ችግር ውስጥ ነው የነበር ነው። ያልተረጋጋ ሀገር ውስጥ ነበር የነበር ነው። ከባድ ፖለቲካል ኢንስታቢሊቲ ውስጥ ነበር። ይሄ ፖለቲካል ኢንስታቢሊቲ እንደገና ከባድ ኢኮኖሚያዊና ማህበራዊ ተጽዕኖዎች ነበሩ። ኢኮኖሚያዊ ተጽዕኖዎችን ስናይ በሁለት መንገድ ማየት እንችላለን። አንደኛው ሙሉ በሙሉ የህዝብ እንቅስቃሴ የገታ የንግድ እንቅስቃሴ ማድረግ ያልተቻለበት ሁኔታ ነው የተፈጠረው። ሌላ የህዝብ ሀብትም ሲወድምበት የነበረው ሁኔታ ነው የነበረው። የፍትህ ተቋማት፣ የልማት ተቋማት ሲወድምበት የነበረው ሁኔታ ነው። ስለዚህ ኢኮኖሚያዊ ጉዳቱ እንኳን ካየነው በጣም ሰፊ ነበረ። ማህበራዊም ካየን ህዝብ ራሱ በራሱ የማይገናኝበት በጣም ከባድ ወደሆነ ቀውስ ኢቨን የሳይኮሎጂካል ኢምፓክት በሚያደርስ መልኩ የመሸበር ችግር ውስጥ የመግባት ሁኔታ ነው የነበረው እና ህዝቡ በጣም ባልተረጋጋ ሁኔታ ነው የነበረው። ይህንን ለማረጋጋት ሲባል አንደኛው ነው። ሁለተኛ እንደገና ይህ ችግር ሌላ ኮንሲኩዌንስ ሊደናው ይችል ነበረ። አገር ውስጥ ያለውን ችግር መፍታት ካልቻል አገሪቱን ላላዊነቱ ሌላ ነገር አሳልፎ የሚሰጥበት ሁኔታ ነው ሊኖር የሚችለው። ምክንያቱም የአገሪቱን ደህንነት መጠበቅ ካልቻል አገር ውስጥ ያለውን ኢንስታቢሊቲ ማርገብ ካልተቻለ አደጋው ሌላ ነው የሚሆነው። የውጭ ኃይሎች የሚገቡበት ሁኔታ ነው ያለው። አገሪቱ ወደ ከፋ ክራይሲስ የምትገባበትን ሁኔታ ነው ሊፈጥር የሚችለው። ሌላው አጠያየቁ ራሱ ጥያቄ መጠየቅ አለበት። ህዝብ መንግስትም የህዝብ ጥያቄ መመለስ አለበት። በዚህ ላይ እንስማማለን። አጠያየቁ ግን ሰላማዊ በሆነ መንገድ መጠያየቅ የሚቻልበት መንገድ መፈለግ አይሻልም ነበር ወይ? የራሳችን ሀብቶች አይደለም ወይ? የህዝብ ዲሞክራሲያዊ መብቶችን ሰብአዊ መብቶችን እየጣስክ ነው ወይ? ዲሞክራሲያዊ መብት የሚጠይቀው ኢኮኖሚያዊ መብት የሚጠይቀው ፖለቲካል መብት የፖለቲካ መብቶች የሚጠይቃቸው እዚህ ላይም ችግሮች ስለነበሩ ችግሮችን ዘር ጥቃት ዘር መሰረት ያደረገ ጥቃቶች የነበሩት ስናያቸው እና ይሄ መስተካከል የሚችለው አስቸኳይ ጊዜ አዋጁ መታወጅ ነበረበት እነዚህን ለማስተካከል እና በዚህ ላይ መሆን ያለበት ነገር ነው የሆነው ብዬ ነው የምወስደው። ከዛ በኋላ የተፈጠረው የሞያሌው እና በአፈጻጸሙ ላይ የሚታዩ ክስተቶች ካሉ ግን እኔ አሁንም ስትሪክትሊ ህገ መንግስቱ በትክክል ተግባራዊ መደረግ አለበት። ይሄንን የማያስፈጽም አካል ካለም በአግባቡ ተጠያቂ መደረግ አለበት። የሚጠየቅበት አግባብም ኮማንድ ፖስቱ የራሱ መምሪያ አለው። መምሪያውም ህገ መንግስቱም የሚቃረን የትኛውም አይነት አፈጻጸም ግን ዜጎች የሚንገላቱበት ዜጎች መብታቸው የሚያጡበት ሁኔታ መኖር የለበትም። መጠየቅ ያለበት አካል መጠየቅ አለበት።
ገብረ መድን እንግዲህ
ምንም አይነት ጥቃት ሊደርስበት አይገባም።
ነጥቡን ያስቀመጡ ይመስለኛል። ያስፈልገበትንም ከዛ በኋላ ደግሞ የተከሰተውንም ደግሞ ህግ እንዳለ መታየት እንዳለበት ገልጸዋል። አሁን በሌላ በኩል ደግሞ እንዲሁም መከላከያው ከገባ በኋላ አልተፈታም። ሰዎች እየታሰሩ ነው፣ ከቤት ንብረታቸው እየተፈናቀሉ ነው፣ ይሄም የመብት ጥሰት ነው የሚሉ አሉ። በመከላከያ ሲደረግና ህዝብ አደረገ በተባለው መካከል ልዩነት የለውም አንድ ነው የሚሉ አሉ። ምናልባት ለሻለቃ መስመሩን ልስጥና ወደ ሌሎች ጉዳዮች እናልፋለን።
እሺ። በዚህ ሁኔታ ላይ በማናቸውም ሀገር ህግና ፍርሃት ባለበት ሀገር የሚታየው ጊዜያዊ አዋጅ የሚታወጀውና ህዝብ ህገ መንግስታዊ መብቱና የዜግነት መብቱን የሚገፈፍበት ሁኔታዎች በጣም የተወሰኑ ናቸው። እነዚህም በሚፈጠሩበት ጊዜ ወይ በተፈጥሮ አደጋ ወይም ደግሞ ከባድ የሆነ ሀገሪቱን የሚያተራምስ የጸጥታ ችግር የጦርነቱ አዋጅ ሲታወጅ፣ በዛ ጊዜ ጊዜያዊ አዋጅ ይታወጅና ህዝቡን አንዳንድ መብት ነፍጎ መጀመሪያ ጸጥታ ይከበር ሀገራችን እንከላከል ተብሎ ጊዜ አዋጅ ይታወጃል። ይሄ በአሁኑ ጊዜ ኢትዮጵያ ውስጥ የሚታየው ይህን ሁኔታ የሚያስፈጥር ሁኔታ አልነበረም። ከፖሊስ ኃይል አልፎ መከላከያ የውጭ ጦርነት በሚወጣበት ጊዜ ሊሰባሰብ የሚገባው ኃይላችን የተሰባሰበውና የዘመተው በሀገራችን ህዝብ ላይ ነው። ይህንን የሚያስገድድ ሁኔታ አልነበረም ኢትዮጵያ ውስጥ። የኢትዮጵያ ህዝብ የጠየቀው መብትን የጠየቀው የጮኸው የተቆጣው ለመብት ጥያቄ ነው። መብቴን ተገፈፍኩ ነው ያለው። አላግባብ ታሰርኩ ተገደልኩ ነው ያለው። እና ይህንን በቁጣ ስለጠየቀ ብቻ ነው ይሄ ዘመቻ የተዘመተበት እንጂ አንድም ሰው መሳሪያ አውጥቶ የተዋጋቸው የለም። ከተማ ውስጥም በየክልሎች ሁሉ የሚታየው የቁጣ ምልክት ነው የሚታየው። ይሄንን ምንድነው መንግስት የህዝቡን ብሶት አዳምጦ መልስ በመመለስና አስፈላጊውን እርምት በመፈጸም ባታ ያንን የመለሰው በጥይት በጠመንጃ በማሰር ህፃን፣ ሴት፣ እርጉዝ፣ ሽማግሌ ሳይባል ጠላት እንደገባ ህዝባችንን እንደዚህ ያለ ችግር ውስጥ ያደረሰው። ይሄ ጊዜያዊ አዋጅ አይደለም፣ በኢትዮጵያ ህዝብ ላይ ዘመቻ ነው። ትክክል አይደለም። ይሄም ደግሞ ሰብአዊ መብት ጥበቃ ኃይሎች ማስተዋሻ ይዘው ጊዜው በሚወጣበት ጊዜ በሕግ ፊት ሊያቀርባቸው ይገባል ብዬ አስባለሁ። ምንም ኢምንት ነው በመንግስት ባለስልጣን ላይ የደረሰው ጉዳት። ሁሉም የተገደሉት ሁሉ ዜጎች ናቸው። ሰላማዊ ሰልፍ ሲያደርጉ ቁጣቸውን ሲያስተጋቡ ተያዙ ናቸው። ስለዚህ በሀገር ላይ የደረሰውን ጉዳት ለመከላከል ነው የሚለው ጉዳት የህዝብ መብቱን ለመግለጽ መሰለፍና መውጣት ጉዳት ከሆነ አዎ፣ ይሄ የዚህ መንግስት ትርጉም ነው። ነገር ግን ህዝቡ አርምት ሆኖ መሳሪያ ይዞ ይሄን መንግስት አልተቋቋመም፣ ዘመቻ አላደረገም፣ መንገድ ላይ ወጥቶ በብሶት ጥያቄ ለመጠየቅ ቀረበ። በዚህ ምክንያት ነው የታሰረው። እስራቱ መልክ የለውም። ያን አይነት የመሰለ ድርጊት ብዙ ቦታ ተፈጽሟል። የመከላከያ ኃይሎች እንኳን ሄደው በየቦታው ፍተሻ ቢያደርጉ እንኳን ማድረግ ያለባቸው ስህተት እንዳይፈጸም የሲቪክ ሰዎችን ህብረተሰቡን እዛ አካባቢ ያለውን እከሌ የት ነው የሚኖረው እከሌ ማን ነው ብሎ እንኳን አጠያይቆ ለመቅረብ እንኳን አልፈለጉም። ገብቶ ብቻ ዝም ብሎ የፈለጉትና የጠረጠሩትን ተኩሰው ገደሉ። ስርዓት አልባነት ነው። ከዚህ የበለጠ ስርዓት አልባነት አለ? ስለዚህ ይሄ የመንግስት ሽብርተኛነት ነው። መንግስት በህዝቡ ላይ የፈጸመው ሽብርተኛነት ነው እንጂ በሌላ ምንም ሊተረጎም አይችልም።
እሺ፣ አመሰግናለሁ። እንግዲህ ከሱ ወዲህ የተከሰተ ትልቅ ጉዳይ ደግሞ አለ። በአገሪቱ አዲስ ጠቅላይ ሚኒስትር ተሾሟል። በነገሮት ላይ ለአዲሱ ጠቅላይ ሚኒስትር ከሚቀርቡት አስተያየቶችና ምክሮች አንዱ ዋናውና ትልቁ በብዛት ከሀገር ውስጥም ከሀገር ውጭም ይህን የአስቸኳይ ጊዜ አዋጅ እንዲያስነሱ ነው። አቶ ገብረ መድን፣ አሁንስ አዲስ አስተዳደር አለ ቢነሳ ምን ይመስሎታል? ወይስ መቆየት አለበት አስቸኳይ ጊዜ አዋጅ?
ለጥያቄው መልስ ዝግጅት ክፍል ሁለት አድማጮች በነገው ፕሮግራማችን ይቀርባል። ለዚህ ጥያቄ በሚሰጥ መልስ ይጀምርና ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ፖለቲካ ችግሮች ለመፍታት የሚኖራቸውን እድሎችና ፈተናዎችም ለአድማጮች ጥያቄዎች ሐሳቦችን ያቀርባሉ። አድማጮች፣ አሁን በቀጥታ አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዶክተር አብይ አህመድ ጠቅላይ ሚኒስትርነት ተቃውሞን ያቆማል የሚል ተስፋ መኖሩ ተገለጸ። በብሪታንያ የተዘረፉ የኢትዮጵያ ቅርሶች በብድር መልክ በሀገራቸው ሊታዩ እንደሚችሉ ተዘገበ። አፍሪካ ከብዙ ሚሊዮን ዓመታት በኋላ እንደምትሰነጠቅ ታወቀ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ዝግጅታችን የምንመለከተው።
ወጣቱ ዶክተር አብይ አህመድ ባለፈው ሰኞ በጠቅላይ ሚኒስትርነት ቃለ መሐላ መፈጸማቸውን የዋሽንግተን ፖስት ጋዜጣ ድረገጽ ሲዘግብ፣ በሕዝብ ብዛት ከአፍሪካ ሁለተኛዋ የሆነችውን አገር ያናጋው ጸረ መንግሥት ተቃውሞ እንዲቆም ለማድረግ ይችሉ ይሆናል የሚል ተስፋ እንዳለ ገልጿል። ዶክተር አብይ አህመድ ቃለ መሐላ ሲፈጽሙ ለአገሪቱ ምክር ቤት ባደረጉት ንግግር ይህ ታሪካዊ ቀን ነው ብለዋል። ካለፈው ስህተታችን በመማር ባለፈው ጊዜ የተሰሩትን ስህተቶች የምናርምበት ጊዜ ነው ሲሉ ማከላቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል።
ኃይል በተቀላቀለበት የተቃውሞ እንቅስቃሴ ለሞቱት ሲቪሎች ይቅርታ መጠየቃቸውን፣ ቅሬታዎችን በኃይል ሳይሆን በውይይት ለመፍታት እንደሚሞክሩ መናገራቸውን፣ ለተቃዋሚ ድርጅቶች የፖለቲካ ምህዳር ለማስፋት እንደሚጥሩ፣ ሙስናን በመታገል ለሕግ መገዛትን በማክበር ላይ ትኩረት ለማድረግ እንደሚሞክሩ መግለጻቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። አዲሱ የኢትዮጵያ መሪ ከኤርትራ ጋር ሰላም ለማውረድ መነጋገር እንደሚፈልጉ፣ በውጭ ሀገራት የሚኖሩት ኢትዮጵያውያን በሀገራቸው ጉዳይ ላይ የሚኖራቸውን ተሳትፎ እንዲያዳብሩ ጥሪ ማቅረባቸውንም ዘገባው ገልጿል።
ኢህአዴግ ከ27 ዓመታት በፊት ስልጣን ከያዘበት ጊዜ አንስቶ ኦሮሞ ጠቅላይ ሚኒስትር ሲሆን ለመጀመሪያ ጊዜ ነው። ከሁለት ዓመታት ወዲህ በኦሮሚያ ሲካሄድ የቆየውን ተቃውሞ በማርገብ ተግባር እንዲረዱ ይጠበቃል የሚል እምነት እንዳለም ዘገባው አክሏል። የደርግ አገዛዝ ከ27 ዓመታት በፊት ከስልጣን ከተወገደ ወዲህ ዶክተር አብይ አህመድ ሶስተኛው ጠቅላይ ሚኒስትር ሆነዋል ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ ያወጣው ዘገባ አስገንዝቧል።
ዘ ጋርዲያን ጋዜጣ ድረገጽ ደግሞ አሁን ብሪታንያ ያሉ ከኢትዮጵያ የተዘረፉ ብሔራዊ ቅርሶች በብድር መልክ ሊመለሱ እንደሚችሉ ጠቁመዋል። ቅርሶቹ ከ150 ዓመታት በፊት ከኢትዮጵያ የተዘረፉ በወርቅ የተሰራ ዘውድ፣ የቤተ መንግስታዊ የሙሽራ ልብስ የሚገኙባቸው ሲሆኑ የቪክቶሪያና አልበርት ቤተ መዘክር በረጅም ጊዜ ብድር መልክ ሊመልሳቸው እንደሚችል ድረገጹ አመላክቷል። ኢትዮጵያ ብሔራዊ ቅርሶቿ እንዲመለሱላት ኦፊሴላው ጥያቄ ያቀረበችው እንደ አውሮፓ አቆጣጠር በ2007 ዓመተ ምህረት ወይም ከ11 ዓመታት በፊት ነው። ብሔራዊ ቅርሶቹ እንደ አውሮፓ አቆጣጠር በ1868 ዓመተ ምህረት ከአጼ ቴዎድሮስዋ መቅደላ የተዘረፉ በብዙ መቶዎች የሚቆጠሩ የማይተኩ ውብ የእጅ ጽሑፎችና ቅርሳ ቅርስ ሲሆኑ በተለያዩ የብሪታንያ ተቋማት ይገኛሉ ይላል ድረገጹ።
ኢትዮጵያ ቅርሶቿን እንዲመለሱላት ላቀረበችው ጥያቄ ብሪታንያ አልመልስም ብላለች። ሆኖም የቤተ መዘክሩ ስራ አስኪያጅ ትሪስታም ሃንት እንዳስታራቂ አድርጎ ያቀረቡት ኢትዮጵያ ቅርሶቹ በትርኢት መልክ እንዲቀርቡ ከፈለገች በረጅም ጊዜ ብድር መልክ ሊሄዱ ይችላሉ የሚል ሐሳብ ማቅረባቸውን ዘጋርዲያን ጋዜጣ ድረገጽ አውስቷል። የኢትዮጵያ መንግስትና ለቅርሶቹ መመለስ ዘመቻ ሲያካሂዱ የቆዩት ወገኖች የብድሩን ሐሳብ በበጎ እንደተቀበሉት፣ ይሁንና ድርድሩ ውስብስብ እንደሆነና በጅምላ ፖሊሲ ሳይሆን እያንዳንዱ ቅርስ ከታሪክ አንጻር እየታየ መያዝ አለበት ሲሉ ሃንት መናገራቸውን ድረገጹ ጠቅሷል።
ከኢትዮጵያ የተዘረፉት ብሔራዊ ቅርሳ ቅርስ ትላንት ሐሙስ የመቅደላ ትርኢት በሚል ስያሜ ለእይታ ቀርበዋል። በትርኢቱ የሚታዩት 20 ቅርሳ ቅርስ የብሪታንያ ወታደሮች በአጼ ቴዎድሮስ የተያዙትን ዜጎቻቸውን ለማስለቀቅ በከፈቱት ጥቃት ከአጼ ቴዎድሮስ ህልፈት በኋላ የዘረፏቸው ናቸው። እንግሊዞቹ ከመቅደላ የዘረፉትን ሀብትና ቅርሳ ቅርስ በ15 ግመሎችና 200 አህዮች ጭነው እንደዘረፉት ድረገጹ ገልጿል። ከመቅደላ ከተዘረፉት መካከል 80 የሚሆኑት በብሪታንያው ቤተ መዘክር ይገኛሉ። ብዙ ታቦቶችም ስላሉባቸው ለሃይማኖታዊ ክብር ሲባል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በተደረገው ስምምነት መሰረት ለትርኢት ቀርበው አያውቁም። የብሪታንያ ቤተ መዘክር ኃላፊ ሳይቀሩ ሊያዩዋቸው እንደማይችሉ ዘ ጋርዲያን ጋዜጣ ድረገጽ ጠቁሟል።
ላይፍ ሳይንስ የተባለው ስለ ቴክኖሎጂ ዓለምና ስለ አጠቃላይ ግኝቶች ጽሑፍ የሚያቀርብ ድረገጽ አንድ የምስራቅ አፍሪካ ክፍል በአስር ሚሊዮኖች ዓመታት በሚቆጠር ጊዜ ውስጥ ተሰንጥቆ ከዋናው አህጉር ይከፈላል ተብሎ እንደሚጠበቅ ጠቁሟል። ድረገጹ እንደ ምሳሌ የጠቀሰውም ኬንያ ውስጥ ከባድ ዝናብ ከወረደና የመሬት መንቀጥቀጥ ከተከሰተ በኋላ በአገሪቱ ስምጥ መሬት ላይ ግዙፍ የሆነ ክፍተት መታየቱን ነው። ሲኤንኤን የዜና ስርጭት በበኩሉ የምስራቅ አፍሪካ ስምጥ መሬት በሰሜን በኩል ከአደን ልሳነ ምድር በደቡብ ደግሞ እስከ ዚምባብዌ የሚዘረጋ የ3000 ኪሎ ሜትር ርዝመት ያለው ሲሆን የአፍሪካ ምድር በሁለት ያልተመጣጠኑ ክፍሎች ሶማሊያና ኑቢያ ይከፍላል ይላል ሲኤንኤን ድረገጽ ላይ ወጣው ጽሑፍ።
በደቡብ ምዕራብ ኬንያ በድንገት ትልቅ ክስተት በተከሰተበት ወቅት በኢትዮጵያ በኬንያና በታንዛኒያ በኩል በሚሄድ በምስራቁ የሰምጥ መሬት ክፍል እንቅስቃሴ መኖሩ ግልጽ መሆኑን ጽሑፉ ጠቁሟል። ግግር መሬቱ ከጠንካራ ኃይል ጋር ሲጋጭ ይለጠጥና እየሳሳ ይሄዳል። ውሎ አድሮም ስምጥ መሬት ይሆናል። ይህ ሂደት በስምጥ መሬት የመሬት መንቀጥቀጥና የእሳተ ገሞራ እንቅስቃሴዎች ያስከትላል። ስምጥ መሬቶች ሲበራከቱ የአህጉሪቱ መሰነጣጠቅ ምልክቶች ናቸው ብሎም ወደ አዲስ ውቅያኖስ መከፈት እንደሚያመራ ሲኤንኤን ድረገጽ ላይ የወጣው ጽሑፍ ያወሳል።
በዓለም እንዲህ አይነቱ ክስተት የተፈጸመበት አካባቢ የደቡብ አትላንቲክ ውቅያኖስ መሆኑን፣ ይህ ውቅያኖስ የተከሰተውም ከ138 ሚሊዮን ዓመታት ገደማ በፊት ደቡብ አሜሪካና አፍሪካ ተሰንጥቀው በተለያዩበት ወቅት መሆኑን የሲኤንኤን ድረገጽ ላይ ወጣው ጽሑፍ ጠቅሷል። ለምሳሌ ይላል ይህ ጽሑፍ፣ የአፋርን ክልል ብንወስድ መላ ስምጥ መሬቱ በእሳተ ገሞራ አለቶች የተሸፈነ በመሆኑ የመሬቱ ግግር ወደ መሰነጣጠቅ የሚያመራው ያህል ሳስቷል። ይህ ሲሆን ታዲያ አዲስ ውቅያኖስ መፈጠር ጀምርና በአስር ሚሊዮኖች ዓመታት ጊዜ ውስጥ የውቅያኖስ ውሃ ጎርፍ ይጥለቀለቅና አፍሪካ ታንሳለች። ከዛም የአፍሪካ ቀንድን ያካተተ የኢትዮጵያና የሶማሊያ ክፍለ ተሰንጥቆ በህንድ ውቅያኖስ ላይ ትልቅ ደሴት ይሆናሉ ሲል ሲኤንኤን ላይ የወጣው ጽሑፍ ጠቁሟል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
Yeah, ከአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት የቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬ ነን። ከአቀናባሪያችን ንጉሱ ታምሬና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ እንመለሳለን። አድማጮች ከልዩ ልዩ ፕሮግራሞቻችን ጋር ጠብቁን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል
ሰላም ደህና ደሩ። The Voice of America.